ኢትዮጵያ በአፍሪካ በቁም እንስሳት ሀብቷ ቀዳሚ ሀገር ስለመሆኗ ይገለጻል። ይሁንና ወደ ውጭ በመላክ የምታገኘው ገቢ ያላት ሀብት ያክል አለመሆኑና ለዚህም ወደ ጎረቤት ሀገራት የሚደረገው ህገወጥ ንግድ እንደ ምክንያትነት ይነሳል። ታህሳስ 18/2016 ዓ.ም. በአዲስ አበባ በተካሄደው ህገወጥ ንግድ መከላከል ላይ ያተኮረ ሀገር አቀፍ ጉባኤ ላይ በቀረበ ጥናት ከኢትዮጵያ በየቀኑ ከ1200 በላይ የቁም እንስሳት በህገወጥ መንገድ ከሀገር እንደሚወጡ ተገልጿል። ይህም ሀገሪቱን በየቀኑ ከ600,000 ዶላር በላይ ገቢ እያሳጣት እንደሚገኝ ጥናቱን ያቀረቡት የኢንዱስትሪ ሚኒስቴር የኢንተርፕራይዝ ልማት ዋና ዳይሬክተር ዶክተር አለባቸው ንጉሴ መግለጻቸውን የአገር ውስጥ መገናኛ ብዙሃን ዘግበዋል። የምጣኔ ሀብት ባለሙያው አቶ ሚሊዮን ክብረት በህጋዊና ህገወጥ ገበያው መካከል የነበረው የዋጋ ልዩነት ሀገሪቱን ተጠቃሚ እንዳትሆን አድርጓት ቆይቷል ይላሉ።
እንግዲህ እዚህ ሀገር መጥተው የቀንድ ሀብት የቀንድ ከብት እያደለቡ ወይም ይብን ስጋውን እያረዱ ወደ ውጭ ሀገር ለመላክ የውጭ ኢንቨስተሮች ሁሉ መጥተው ነበረ። ግን ብዙዎቹ የውጭ ኢንቨስተሮች አልተሳካላቸውም። ምንድነው ዋናው ያልተሳካው? ብዙ ሰዎች ፎርማሊ ወይም በመደበኛ ደረጃ ለእነዚህ ሰዎች ከብት ሸጠው ከሚያገኙ ይልቅ በመደበኛ ባልሆነው ገበያ የሚያገኙት በጣም ትልቅ ስለነበረ ከብት ራሱ ለማግኘት ትልቅ ችግር ነበረባቸው። ምክንያቱም ኢንቨስተሮችን እናገኛለን ከዚህ በፊት በስጋና ኢቨን የቁም ከብት ወደ ውጭ የሚልኩት ሰዎች ጋር ከዚህ በፊት ብዙ ኢንተራክሽን ነበር፣ ብዙ ንግግር ነበረ። ትልቁ ችግራቸው አያገኙም። ምክንያቱም ኢንሰንቲቭ ወይም ማበረታቻ የለውም፣ ወደ እነሱ ለመሸጥ ማበረታቻ የለውም። ምክንያቱም እነሱ ኤክስፖርት አድርገው ወይም ወደ ውጭ ልከው የሚያገኙት ገንዘብ እና በመደበኛ ባልሆነ መንገድ አንድ ሰው የቁም ከብት ልኮ የሚያገኘው ትልቅ ልዩነት ስለነበረው በዚህ ምክንያት የኢትዮጵያ ከብቶች ወደ ጎረቤት ሀገሮች ይሄዱና ጎረቤት ሀገሮች ነው የሚጠቀሙባቸው እንጂ ኢትዮጵያ ልክ ከአፍሪካ አንደኛ እንደሚባለው ሁሉ ተጠቃሚ አይደለችም።
ይህንን ችግር በተደጋጋሚ ሲገልጽ የቆየው የኢትዮጵያ መንግስትም ይህንን ለመፍታት ያስችላል ያለውን ለመጀመሪያ ጊዜ የቁም እንስሳት ወጪ ንግድ በባቡር ከአዳማ ወደ ጅቡቲ ማጓጓዝ መጀመሩን አስታውቋል። የኢትዮ ጅቡቲ የባቡር አክሲዮን ማህበር ዋና ስራ አስፈጻሚ ታከለ ኡማ በማህበራዊ ትስስር ገጻቸው ባጋሩ ጽሁፍ በአዳማ በኩል የኢትዮ ጅቡቲ የባቡር ትራንስፖርት ወደ ውጭ ሀገራት ጥራት ያለውን የስጋ ምርት የመላክ አቅምን ከመጨመሩን ባሻገር የትራንስፖርት መጨናነቅም እንደሚቀንስ ተናግረዋል። በተመሳሳይ የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌም የባቡር ትራንስፖርት ከዚህ በፊት ወደ አገር ውስጥ ገቢ ምርቶችን ለማስገባት ብቻ የሚያገለግል የነበረ ሲሆን አገልግሎቱ በባቡር መጀመሩ የወጪ ንግድ ገቢ ግኝታችንና አቅማችንን ከፍ ያደርገዋል ሲሉ በማህበራዊ የትስስር ገጻቸው ገልጸዋል። በዚህ ጉዳይ ተጨማሪ ሀሳብ ለማግኘት የንግድና ቀጠናዊ ትስስር ሚኒስቴር የኮሚኒኬሽን ኃላፊን ለማናገር የሞከርን ቢሆንም ምላሽ ባለመስጠታቸው ማካተት አልቻልንም። የምጣኔ ሀብት ባለሙያው አቶ ሚሊዮን ክብረት ይህ እርምጃ ችግሩን ለመፍታት የራሱን አስተዋጽኦ ያበረክታል ይላሉ።
ብዙ ጊዜ የኢትዮጵያ በተለይ የቀንድ ከብቶች የሚላኩበት መንገድ እንደዚህ ኦርጋናይዝድ የሆነ ወይም የተደራጀ ካልሆነ በዛኛው ፖረስ የሚሆን በተለይ በድሬዳዋ ሶማሌ ምናምን አካባቢ በጣም ረዥም የሆነ በደንብ ቁጥጥር የማይደረግበት እና በህገ ወጥ መንገድ ለኮንትሮባንድ ወይም ለህገ ወጥ ንግድ የሚዳረግ ነገር ነበር። ያንን ነገር በደንብ ኮንትሮል ተደርጎ በዚህ ብቻ ወይም በባቡር ብቻ የሚላክ ከሆነ ኮንትሮል ስለሚደረግ ወይም ቁጥጥር ስለሚደረግበት በተቻለ መጠን አብዛኛው የቀንድ ሀብት ወይም የቀንድ ከብት በዚህ መልኩ በፎርማል መልኩ ወይም በህጋዊ መልኩ እንዲሄድ ጥሩ ማበረታቻ ይሆናል። ምክንያቱም አብዛኛው ትልቅ ማበረታቻ የማይሆነው የነበረው በፊት በሁለቱ ገበያዎች መካከል ትልቅ ልዩነት የለም የሚባለው ነገር ነበረ። አሁን ያ ከተስተካከለ በኋላ እንደገና ድንበር ላይ በእንግሊዝኛ እንግዲህ ፖረስ ነው የሚባለው፣ ድንበር ላይ በጣም ትልቅ ጥሩ ቁጥጥር ስለሌለ አብዛኛው የኢትዮጵያ የቀንድ ከብት እንዲያውም ከኢትዮጵያ ወደ ጅቡቲ እና ወደ ሶማሌ ሄድና በኢትዮጵያ የቀንድ ከብት የሚጠቀሙት ብዙ ኤክስፖርት የሚያደርጉት ጅቡቲና ሶማሌ ናቸው እስካሁን። ይሄ እንግዲህ እንዲሰምር ለማድረግ ዋናው ትልቁ ነገር በድንበር ላይ ትልቅ ቁጥጥር ተደርጎ ዋናው ኤክስፖርት በመኪና ወይም በሌላ ነገር ሳይሆን በባቡር ብቻ ነው መባሉ፣ ሌላውን ነገር ኮንትሮል ተደርጎ ወይም ቁጥጥር ተደርጎበት ዋናው ኢትዮጵያ ልታገኝ የሚችለውን ነገር እንድታገኝ ያደርጋታል ማለት ነው። ስለዚህ አሁን በፊት የሚያስቸግረው በዋናው ገበያና ጥቁር ገበያ መካከል ያለው ልዩነት ስነቶ ኦልሞስት ስለጠበበ ብዙዎቹ ሰዎች ይህንን ለማድረግ ማበረታቻ ስላገኙ ይሄ ደግሞ እየበለጠ መሆኑ ጥሩ የሆነና አመቺ የሆነ የትራንስፖርት ሲስተም መጠቀሙ ኦልሬዲ ባለው የውጭ ምንዛሬ ማሻሻያ ላይ ተጨማሪ ነው ማለት እንችላለንና የተደረገው ነገር ጥሩ ማበረታቻ ይሆናል ለዚህ ላይ ለከማሩ ሰዎች።
አቶ ሚሊዮን አሁንም ግላጆችን የሚያበረታቱ አስተራሮችን መዘርጋት እንደሚገባም ይመክራሉ።
አሁን ኢትዮጵያ ኤክስፖርት ማበረታታት ስለምትፈልግ ልክ እንደሌላ ኤክስፖርት ደግሞ የታክስ ማበረታቻ ቢደረግ ብዙ ሰው እንግዲህ ትልቁ አስቸጋሪ ነገር ኮንትሮባንድ ወይም ኢንፎርማል ወይም መደበኛ ያልሆነው ንግድ ስለሆነ ሰዎች አንደኛው በፊት የነበረው ልዩነት ነበረ። ሁለተኛው ደግሞ ፎርማሊ ወይም በመደበኛ መልኩ ብንልክ ብዙ ታክስ እንከፍላለን የሚልና ወደ መደበኛ ወዳልሆነው ነገር የሚሄድ ነገር ስላለ ከዚሁ ጋር ደግሞ ተደምሮ የታክስ ማበረታቻ ቢደረግ ጥሩ ነገር ይሆናል። ሶስተኛው ድንበር ላይ ያለው ቁጥጥር የበለጠ መጠበቅ አለበትና ታክስ ማበረታቻ ፕሮፊት ታክስ ወይም የንግድ ትርፍ ግብር የሚባለው እንዲሁ ተጨማሪ ማበረታቻ ቢደረግ ብዙ ሰዎች በመደበኛው መንገድ ተጠቅመው ኤክስፖርት ማድረግ ወይም ወደ ውጭ መላክ የበለጠ ይበረታታሉ ማለት ነው።
ከስምንት ወራት በፊት ይፋ በተደረገው ሪፖርት ባለፉት 8 አመታት ከቁም እንስሳት ንግድ የሚገኘው የውጭ ምንዛሬ እየቀነሰ መምጣቱ ተጠቅሷል። ቀደም ሲል ከዘርፉ እስከ 150 ሚሊዮን ዶላር የሚጠጋ ገቢ ይገኝ እንደነበርና በ2014 እና በ2015 ዓመተ ምህረት ግን ገቢው ወደ 17 ሚሊዮን ዶላር መቀነሱን በጥናቱ ተገልጿል። የህገወጥ ንግድ ስልትና አይነት እየተቀያየረ መምጣት፣ የክትትልና የቁጥጥር ስራዎች አጥጋቢ አለመሆን፣ በቴክኖሎጂ የተደገፈና ህጉን የጠበቀ የግብይት ስርዓት ማስተግበር ላይ ክፍተቶች መኖራቸው ዋነኞቹ ምክንያቶች ስለመሆናቸውም በጥናቱ መመላከቱን የሀገር ውስጥ መገናኛ ብዙሃን በዘገባቸው ጠቅሰዋል። ለአሜሪካ ድምጽ አስማማየ ነው። Washington, D.C.